አድማጭ ቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን ሰቆቃውንና መጽዋዕትነቱን የሚገልጹ የተለያዩ መጽሐፍትን በከመጽሐፍ ዓለም ፕሮግራማችን አቅርበናል። ቀደም ብለን ያልታደለው ትውልድ፣ የደርግ የስራት ዘመን፣ ምርኮኛ አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ፣ የአባና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጽሐፍትን ማቅረባችን ይታወሳል። በዛሬ ዝግጅታችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ክፍል 1 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ጊዜ ማራቶን ጊዜ አዲስ መስአዩ በሰው ያላግጣል። በሰኞ ማክሰኞ ባንድና በሁለት እየተፈቀፈ ይከንፋል ይነፍዳል። ዝናቡን ካልጣለ ገላን ካላራሰ ነፋስ ህይወት ሊሰጥ ባግባብ ካልነፈሰ አሃይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ለይሁን ያደርጋቸው ምንም ነገር የለም። ትናንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንደው በጭፍኑ በጊዜ ማመኑ ከንቱ ጉምባጣ እንባን ያልቋጠረ ደረቅ አይን ያሳጣ። እናም ጊዜ ያልፋል እስኪያልፍም ያልፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው አመታት ወቅት ተሰኝተው ተቆጥረው በልኩ ወዘአልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ወተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚን ተቀማጭም እኩል ሰው ተብሎ ይታለፋል ህይወት ባምሮ ተመርቀኖ በተስፋታሉ። ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ ለነገማ እንዳጠጣ ይስተፋም ተቶ ኩነኔን ለዛሬ ወቀሰን ለአምና ሸልሞና ተቶ እንዴ ነው ነገሩ ሁሉንም ወቅቱ ካላተማመሩ እናና ሰላምን ቀድሞ ካላብጁ ዘመን ሐላፊ ነው ባምር ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ህይወት መላ ካላብጁ ስራንም ትግልንም ባንድ ካላቀናጁ ይቆጫል በኋላ በገላ ሳረጁ ገዳይን ከጫንቃ በንኮኮ አስቀምጦ ለመገል መጓጓት የሚያምኑት ስካር በከመክፈር እየሳሙ በጣስ ማዋጨር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ላጠቃላይ ገላ ከራስ እስከ ጸጉር አንዱን ሳይዘለል እስከ እግር ጥፍር ጊዜ ማራቶኑ ሳቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖ መካደን ተበርጫ።
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ከትንሣኤ ጋር የረጅም ዓመት የልብ ጓደኞች ነን። ጓደኝነታችን የጀመረው በአንድ የትምህርት ተቋም ውስጥ መምህራን ሆነን ነው። ትንሣኤ የሚነገር ብቻ ሳይሆን የሚጻፍም ታሪክ አለው። እሱ ግን ማውራቱንም አይፈልግም። እኛ ጓደኞቹ እንኳ ጫፍ ጫፉን እንጂ ዝርዝር ታሪኩን አናውቅም። አንድ ቀን እሱ በሌለበት ሶስት ጓደኞች ሆነን ታሪኩን ለመጻፍ ቆርጠን ተነሳን። እምቢ ቢል እንኳ እኛም እምቢ ልንለው ወሰን። እኔ ተወክዬ ስለነበር እቤቱ ሄጄ ያገኘሁት። ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ ወደ ጉዳዩ ገባው። አንተ እኮ የሚነገር ብቻ ሳይሆን የሚጻፍም ታሪክ አለህ። ለምን ቢያንስ ለኛ እንኳን ነግረንም? ታሪክህ ከብዙዎቹ ጋር ቢመሳሰልም አንተ ያለፍክበት የህይወት ውጣ ውረድ በራሱ የተለየ ነው። ዝርዝሩን ሰዎች ማወቅ አለባቸው። ትምህርትም ይሆናል፣ ለታሪክም አስተዋጽኦ ማድረግ ነው አልኩት። እናንተ እንደማን ናችሁ አለኝ። ሶስቱ ጓደኞችህ የሥራ ክፍፍልም አድርገናል። ቃለ መጠይቁን እኔ፣ ወደ ጽሑፍ የሚቀይረው ግርምሽ፣ የኮምፒውተሩን ጣጣ ደግሞ ኢምቤክስ እንዲወስድ ተስማምተናል ስለው ከት ብሎ ሳቀ። ለነገሩ መሳቅ ልማዱ ነው። በሌለውበት ተፈርዶብኛላ። እሺ አምባሳደር፣ ሹመት ያዳብር። ለማንኛውም የድሮ ታሪኬን መናገር ብዙም አልፈልግም። መደበቅ ስለፈለኩ ግን አይደለም። የምኮራበት እንጂ የማፍርበት ነገር ስለሌለ አልደብቅም። መናገር አለመፈለግና መደበቅ ይለያያሉ። ደግሞ ፍልስፍና ጀመርክ አልኩት። አንተ ራስህን የምትፈላሰፈው ሰው አታናግር። ቃለ መጠይቁን ሳትጀምር አትፈላሰፍ እያልክ ትሳደባለህ። ዝርዝር ስንገባ ምን እንደምትለኝ እግዚአብሔር ይወቀው አለኝና እሱም ስቆ እኔንም አሳቀኝ። ከጉዳያችን ጋር በተያያዘ ብዙ አወራን። በመጨረሻም የሚያስደስተን ከሆነ ከልጅነቱ ጀምሮ ያለውን ትውስታ፣ የትምህርት ቤቱንና የወጣትነት ሕይወቱ ምን ይመስል እንደነበር ያጫውተኝ ቃል ገባልኝ። በደስታ ጮቤ ረገጥኩ። የለመድነውን ሰዲ ነው የምንለው ቢራ ለመጠጣትም ተያይዘን ወጣን። ትንሣኤ ትረካውን የጀመረልኝ ከወራት በኋላ ነው። ያዘገየሁት ራሴው ነኝ። እሱም ሆነ እኔ ወጣት በነበርንበት ጊዜ ስለነበረው የሶሻል የኢኮኖሚና የፖለቲካ ትኩሳት በደም የማስታውስ አልመስልህ አለኝ። ያነበብኳቸው መጽሐፍትም ቆየት ብለዋል። ስለዚህ ያላነበብኩትን ለማንበብ የተወሰነ ጊዜ አስፈለገኝ። ይብስራይ ከጨረስኩ በኋላ ከትንሳኤ ጋር በተመቸን ቀን ስለዚህ ጉዳይ ብቻ እየተገናኘን ለስድስት ወራት ያህል ተረከልኝ። ታሪኩን በመጽሐፍ መልክ ለማስተካከል ደግሞ ሌላ ስድስት ወር አካባቢ የፈጀ ይመስለኛል። ትንሳኤና ጓደኞቹ ያሳለፉት አስገራሚና አሳዛኝ የህይወት ውጣ ውረድ እነሆ። ፋሲካ መለሰ። ምዕራፍ አንድ። ከጎጃም በቅኔና በድጓ። በቀጠሯችን መሰረት ከትንሳኤ ጋር ከምሳ በፊት ተገናኘን። ምሳችንን በልተን ቡናችንን ከጠጣን በኋላ ወደ ጉዳያችን ገባን። የመምህርነት ቆቤን አውልቄ እንደ ጋዜጠኛ ልሆን ግድ ነበር። ለዚሁ ጉዳይ የገዛሁትን ለአያያዝ የሚመች አንድ የድምፅ መቅረጫ ከፈትኩና የመጀመሪያውን ጥያቄን ጀመርኩ። እስቲ ካንተ ጋር ከመተዋወቃችን በፊት ጥቂት ዓመት ቀደም ብሎ ታስረህ እንደተፈታህ ያለውን ታሪክ ንገረኝና ወደ ልጅነት ገብተን እንቀጥላለን አልኩት። ለሁለተኛ ጊዜ ታስሬ ከተፈታሁ በኋላ ዩኒቨርሲቲ ብመዘገብም ከሀገር መጥፋት ፈልጌያለሁ። ያላሰብኩትን ነው ያሰብኩት። ዋናው ምክንያት በተፈታው በሁለተኛው ወር እስር ቤት ትቻቸው የወጣሁት ልጆች ላይ የተፈጸመው ግድያ ተስፋ አስቆርጦኝ ነው። ዝርዝሩን በኋላ እናገራለሁ። ታዲያ ይህንኑ የመኮብለል ነገር እስኪሳካ ድረስ ሥራ እንዳልፈታ በማለት ወህኒ ቤት ሆኜ በተማርኩት የመለስተኛ ሂሳብ ትምህርት ሕዝብ ማመላለሻ ድርጅት በኮንትራት ተቀጠርኩ። ቅዳሜና እሁድን ጨምሮ ከሥራ ስወጣ በጅቡቲ በኩል የሚያስወጡ ደላሎችን በሚስጥር ማፈላለጌን ቀጠልኩ። ዝርዝሩ ብዙ ነው። ነገር ስለሚበዛ እዛ ውስጥ አልገባም። ለማንኛውም የፈለግኩትን አስኮብ ላይ ሳላገኝ ጥቂት ወራት አለፉ። በመጨረሻም ያለ ሰው እርዳታ መሄድ እንደማልችል ስለተረዳሁ ነጋዴው ወንድሜን ሰለሞንን አማከርኩት። ከልብ መፈለጌንና ወደ ኋላ እንደማልል ሲረዳ በሐሳቤ ተስማማ። ከጥቂት ጊዜ በኋላም ከአገር የሚያስወጣኝን ሰው አገኘልኝ። የሚያስፈልገውንም ገንዘብ እንደሚሸፍንልኝ ነገረኝ። በወቅቱ ምቹ የነበረው መንገድ የጅቡቲው ነው። የተገኘው አስኮብ ላይ ደላላ መርካቶ አካባቢ የማይጠፋ የድሬዳዋ ሰው ነበር። ሁሉም ጥርሱ ተነቃይ የሆነ አርቲፊሻል ሲሆን ሸምገል ያለ ሰው ነው። ከወንድሜ ጋር ጥሩ ግንኙነት ስለነበረው ውሉ የተፈጸመው በእምነት ነበር ማለት ይቻላል። ቀብድ የሰጠነው 1000 ብር ነበር። ጅቡቲ መግባቴ ከተረጋገጠ በኋላ ቀሪውን ብር አሁን ረስቼዋለሁ እንደሚሰጠው ተዋዋል። ደላላው ቀድሞኝ ድሬዳዋ ሄዶ ስለነበር ከጥቂት ቀን በኋላ እኔም ተከተልኩት። በቀጠሯችን መሰረትም የሚገኝበት ሆቴል ሄጄ ያገኘሁት። በሚቀጥለው ቀን ጅቡቲ ከሚወስዱኝ የሶማሌ ቋንቋ ተናጋሪ የኮንትሮባንድ ነጋዴዎች ጋር አስተዋወቀኝ። ያኔ ከኮንትሮባንድ ነጋዴዎች ጋር ነው መጥፋት የሚቻለው። የሚያስፈልገኝ ንቃ ከገዛው በኋላ በሁለተኛው ቀን ይመስለኛል ጉዞ ጀመርን። ያደረኩት ሸበጥና ሽርጥ ከቀጥነቴ ጋር ወጣት ሶማሌ ያስመሰለኝ። በጠቅላላው ወደ 10 የምንሆን ተጓዦች ነበርን። እንደኔው ብር ከፍለው የሚሰደዱ ሌሎች ሁለት ወንድ ወጣት ልጆች ነበሩ። ከሪዎቹ የኮንትሮባንድ ነጋዴዎች ይመስሉኛል። በርካታ ግመል አጅበን ረጅሙንና የግመል መንገድ የሚባለውን አቅጣጫ ተከትለን መጓዝ ጀመርን። ከሌሊቱ 5 ሰዓት አካባቢ ሰፊውን በረሃማ መንገድ ተያያዝነው። እግሬ ላይ የመላላት ነገር ቢኖርም ድካም አልተሰማኝም። አብረውኝ የሚሰደዱትን ሁለት ልጆች ለማዋራት ልቤ አልፈቀደም። ትንሽ ራቅ ብዬ ነበር ከኋላቸው የምሄደው። እኩለ ሌሊት ከመድረሱ በፊት 30 ደቂቃ አካባቢ አርፈን እንደገና ጉዞ ጀመርን። በዚያ ጭው ባለ በረሃ ጨረቃ ፍንትው ብላ መውጣት ሲገባት አልፎ አልፎ ሰማዩ ላይ የሚንሳፈፍ የጉንባ ዘቶ ይሸፍናት ነበር። እንደዛ አይነት የበረሃ ጉዞ አድርጌ ስለማላውቅ ተፈጥሮን በዚያ መልኳ አላውቃትም ነበር። ለካ የበረሃና የጨረቃ ውህደት ውበትን ይፈጥራል። የስደት ስሜት ባይጫኔ ኖሮ ፍጹም አስደሳች ጉዞ ይሆንልኝ ነበር። እኔ የማስበው ግን ጅቡቲ ምን ልትመስል እንደምትችልና እንዴት አድርጌ ከዚያ እንደምወጣ ነበር። ያንኑ እያሰብኩ እያለ በድንገት የጥይት ሩምታ የበረሃውን ጸጥታ ሰበረው። የተኮላተፈ አማርኛ መሬት ላይ እንድንተኛ ሶማሌዎቹ አዘዙን። በደረታችን ተኝተን እንደ ፍልፈል አሸዋውን እየቆፈርን ወደ ውስጥ ለመግባት ሞከርን። ጥይቱ የሚተኮሰው ከኛ ብዙም በማይርቅ አካባቢ ነበር። ከድምፁና ከብልሽታው እንደተረዳነው በተቃራኒ አቅጣጫ ባሉ ወገኖች መካከል የሚደረግ የተኩስ ልውውጥ ነበር። ተኩሱ እየባሰበት ሲሄድና ወደኛም አካባቢ መጠጋት ሲጀምር ተነስተን ወደ ቀኝ አቅጣጫ እንድንሮጥ ሌላ ትዕዛዝ በሶማሌዎቹ ተሰጠን። ከተኛንበት ተነስተን ሩጫችንን አስነካነው። ተሰባስበን የነበርነው ተጓዦች ቀስ በቀስ በትንትናችን ወጣ። አንዳንድ ጥይቶች ወደኛ አካባቢ ሲተኮሱ ሩጫችን የመራቅ ብቻ ሳይሆን የነፍስ ማዳን አይነት ሆነ። እያረፍን እየሮጥ ለሰዓታት ተጓዝን። በአጋጣሚ ጨዋታ እንኳ ነፍጊያቸው ከነበሩት ሁለት ስደተኞች መሃል ከአንዱ ጋር አጠገብ ላጠገብ ነበርን። ሶማሌዎቹ ከግምሎቻቸው ጋር መለያየት ስላልፈለጉ ብዙም ርቀው አልሄዱም። እኛ ግን ዕዳ ስለሌለብን ሩጫችን አልተገታም። ትንሽ ቆይቶ ቀሪው ሰውና ግመሎቹ የት እንደገቡ ሳናውቅ ከዓይናችን ተሰወሩ። ከልጁ ጋር በእድሜ እኩዮች እንሆናለን አይዞ በርታ እየተባባልን ወደፊት ገሰገስ። ቀስ በቀስ የጥይቶቹ ድምፅ እየቀነሰና እየራቀን ሲመጣ ሩጫችንን ትተን አሸዋ ላይ ተዘረን። ትንፋሻችን መለስ ሲል ከወደቅንበት ተነስተን አካባቢውን ማማተር ጀመርን። አቅጣጫችን ወዴት እንደሆነ ብዙ ባይጠፋንም ጅቡቲ ለመድረስ ያቋርጣል ብለን የገመትነው መንገድ የተበታተንበት አካባቢ ስለሆነ አልመረጥነውም። ስለዚህ ወደ ቀኝ አስፍተን መጓዝ ጀመርን። ለሰዓታት እግራችንን እየጎተትን ተጓዝ። ድንገት ከምንጓዝበት በስተቀኝ አቅጣጫ የብርሃን ጭላንጭል ከሩቅ አየን። ወደ ጅቡቲ ድንበር ሊያደርስ የሚችል አካባቢ ሊሆን ይችላል ብለን ገመት። ድካማችን ሁሉ ጠፋ። ፍጥነታችንን ጨምረን ወደዚያው ተጓዝ። لساعتات كتغوازن بوحالا مبرات يمسل النقر تفابن تسفاسان قرط اهونم تغواز عند ملستنيا كوربتات الناقين بروتشا انا تلاي وطان قل قل سن ملكت كمالو چد چد يميل برهان ايان قدم بلن ايانو يهون البميل بدستا فندر جبوتي اندم مايهون بالنامنم تقايا لك يكيو بيحت النشكة مصاد سونات كرم بمالت كروتشا بالتنا النصر مجا ودزياو حقنان يا ينو برهان كرب بالنبرم كان دسات بلاي تغوزن بوتاولاي سندر ليلي تو تغامسو لنقاقانو يا ينو اچو مبراتو اچم انتولت بوتا بچا چت چل يميلونا اچو يتكارم سنهيت هلت ورومينيا يمياورو سووش باتا قباتش نالفو تنشن ديهدن دقمو ناتن نالي جاقات دمون كبياري عناتشو يدرسنو يجيبوتي اقراب بياكا تماسايهون كولسات يالان نسا كدري دوا ركا يمستقين يكتر مندر نبارج لكاس كورفتاو كتنسان بات باتكاراني واقباتش نبار وده حالا بتعم بان ملسم بالن بتنبر يمنش كركرو يبرهان ملك السناي اندقنا ودكين اياد اللان مهيدا جنن آلات النوم اندزان كان تصفى يقرد قبت كان النبرم لورات أسب يبت ينبرو كلمي بن بلوسي تفا رد بن أدرقين ميقر منا تمياسا زنم منيتا ساي ساكا كره وده سماي كانا بيجي ايو ملس يميسا تاين تفا ابران سنروت كانبرا لوجگار تكوار رفن مالتي كالال منمسان ننقاقر عند متت ديالش سوك اسكفتن بسكوت كستن ايبالدان منقداتشنن كتل سلاسة دقيقة ايوز دميال نو منغد فلسات وستوبن بالريدوة قبان لجون تسنابتشي بدكام يزالون اقرين ايكوتت دلالون في اللقاء هيرو كادمو ياغينيو تبوتا لاغينيو عالشالكم يتيتون تاكس منسي ماننم سالتايق فالشواتا وداجو كدر ريدوة هزب سماو ديناو كتما وست كتن بلو تنافسوال تاكسي تكايدو كجيوتي اي كنتروبان دكاجناو كميمتو نقاديو جنا نسون بميادن وطادروش محال نبار يموتا سوباينورم يتوسن ايقا بمنغست جن دقبا سماو انيا طاركاوس ايقبانو بولتو محال بيتدرقو تورنتوس نبار رفادو لاي تأمن لشي الزياق وطير سيهد دلالاو ارتفشال ترسون كدد دولاي نقلو تياتغي باقينيوز كنابلو عيينينا منم اندال تفتر ترسون ما تبكتل ونيتاو قرمي اني انسياي دنگتو من هون كيلينيال بيينا بار السوغن بامولو عينون قوال عيينيم ايا قرمي يهو تيلو برن دالاي هوني سيگارين مابنن جمرك بتان قويتو متو انتا قبيتا قمتا زربي يمالا يهود سيتوج كاميسا اتشون اندميا درقوت شرطين ودجني ايجو ساقوت زمالكوت ايزوخ تنادت كندي علي لمادنو واتدرنا كنترواندنا قادي قتشتنو بزو قزي والله تنشكل تفلنا يقول لهال بزاو جبوتي هاتيرم نبار ولس سوستي موكاري سووش بزو لجو تشارلو اهون عندي شبر رواك اللتك واندمه قاهدنا ليلة عندي شبر ريزهنا علي باتكو لاتفا عمارينيا سل عندي شبر رو مقلتنا ليلة عندي شبر لموساد مفلبو كمتلو بلا يابسا جاي انديت اندت الرف انديت اسودت الريدوة اندت ملسكو متى يكسي قباو ديلا بر لمبلات يالدمال عبيت اندت اللهوت بزياد مي بطان چكاين سووچنا يتشالو ሩህሩህና ደግነት የማይሰለቻቸው ሰዎችም ጋር ኖር ያለው ዲያይነት የገንዘብ ፍቅርና ርህራይ አልባ ሰብእና ያለው ሰው ግን አይቼ አላውቅም። አጠገቤ ቁጭ ብሎ ትንሽ እንደቆየ ሲጋራ አስጠኛለኝ። አንድም ቃል ሳልናገር ከተቀመጥኩበት ተነስቼ ጥየው ሄድኩ። ሁኔታዬ ገርሞት አንተ ምን ሆንክ እያለ ሲጠራኝ ዞር ብዬ ማላየሁት። ምናልባት ተከትሎኝ ቢመጣ አርቲፊሻል ጥርሱን አውልቄ ወስድበት ነበር። ሺህ ብሬን ካልመለሰ አልሰጠውም ነበር። ርቄ ሄጄ አልቤርጎ ተከራየሁ። ልብሴን ቀየርኩ። በወቅቱ ከፍተኛ የሆነ የህዝብ ትራንስፖርት እጥረት ነበር። አዲስ አበባ የትራንስፖርት ቢሮ የሚሰራው ያክስቴ ልጅ ሞገስ ትዝ አለኝ። ስልክ ቤት ሄጄ ደወልኩለትና እዛው እንደቆምኩ ለጓደኞቼ ደውሎልኝ ቲኬቱን ገዛውና በማግስቱ አገሬ አዱገነት ገባው። መጥፋቴን ማንም ወርቁ ከሚባለው ጓደኛዬ ውጭ አያውቅም። እናቴ ግን በደፈናው ድሬዳዋ ደርሼ እመጣለሁ ብያት ነው የወጣሁት። የጅቡቲ ጉዳይ ከተሰናከለ በኋላ ሌላ ሙከራ ለማድረግ ማሰላሰል ጀመርኩ። በወቅቱ ሶሻሊስት አገሮች ለኢትዮጵያውያን ተማሪዎች የትምህርት ዕድል ይሰጡ ነበር። ሁሉንም አሟልቼ ከጨረስኩ በኋላ በምኖርበት ቀበሌ የወጣቶች ማህበር የሚሞላው ፎርም ተሰጠኝ። ቀበሌ ሲሄድ በበነጋታው እንድመለስ ተነግሮኝ ሊቀመንበሩ ፎርሙን ሳይሆን ደብዳቤ አዘጋጅቶ ሰጠኝ። ደብዳቤው ባጭሩ የሚለው ትንሣኤ በወጣት ማህበሩ ያልተመዘገበ ስለሆነ የተሰጠውን ፎርም መሙላት ያልቻልን መሆኑን እንገልጻለን ነው። ሰውየው ፎርሙን አልሞላም ማለት ሲችል ለምን ይህን ደብዳቤ ለመጻፍ እንደፈለገ አልገባኝም። ምናልባት የታሰርኩበትን ምክንያት ኮሚሽኑ ሹክ ለማለት ፈልጎ መሰለኝ። አላውቅም እንጂ ባለስልጣኑ ታስሬ መፈታቴ ስኮላርሺፕ እንደማይከለክለኝ በግልጽ ነግሮኛል። የሚገርመው ወጣት ማህበር አልተመዘገበም ያለው ውሸቱን ነበር። ከዓመታት በፊት የወጣት ማህበሩን ከመሰረቱት ሰዎች መሃል አንዱ ሲሆን የመጀመሪያው ሊቀመንበርም እኔ ነበርኩ። እንዴት እንደሆነ በኋላ አገልጻለሁ። ለማንኛውም እኔ ወንበር ላይ ተቀምጦ የማህበሩ አባል መሆንህን አላውቅም ብሎ ደብዳቤ ጽፎ ሰጠኝ። በጣም የገረመኝ ደብዳቤው ስር የተጻፈው መፈክር ነበር። ህዝባዊት ዴሞክራሲያዊት ኢትዮጵያን እንመሰርታለን። የፈረደባት ዴሞክራሲያዊ አገር። ወደ ስኮላርሺፕ ጽህፈት ቤት ተመልሼ አልሄድኩም። ምን እሱ ብቻ ከዚያን ቀን ጀምሬ በምንም አይነት ሁኔታ ኢትዮጵያን ለቅቄ እንደማልወጣ ደራሴ ቃል ገባው። በዚህ ምክንያት ዲቪ እንኳን ለራሴ ለሰውም ሞልቼም አላውቅ። ያው እንደ ዝንጀሮዋ ተረት ሊሆን ይችላል። ዛፍ ላይ የበሰለ ፍሬ ለመብላት ዘላ ዘላ ማያስ ያቅታት እንዲያውም ጥሬ ነው ብላ እንዳለችው ሊሆን ይችላል። ከዚያ በኋላ በሚቀጥለው ዓመት ትምህርት ቤት ገባው። በኋላም ተመረቅኩ። እንኳን ደስ ያለህ ሊሉኝ ከመጡት መሃል ወዳጄና የሰፈሬ ሰው እትዬ ተዋቡ ነበሩ። እትዬ ተዋቡ ቀጭን ናቸው። ነጠላቸውን በአግባቡ አጣፍተው ለብሰዋል። ጠረጴዛ ላይ ጠላ የያዘ ጠርሙስ ይታያል። የምረቃው ዝግጅት ተጠናቆ እትዬ ከቤት ሲወጡ መመረቅህን ላልሰሙት ወዳጆችህም ጠላቶችህም እነግራቸዋለሁ አሉኝ። በወቅቱ ምን ለማለት እንደፈለጉ ብዙም አልገባኝም። ለካስ በቀጥታ የሄዱት የወጣት ሊቀመንበሩ ጋር ነበር። እንዴት ዋልክ ጓድ ግርማ፣ እንኳን ደስ ያለህ አሉት። እንዴ ቷሉ ምን ተገኘ? ተንሳይ እኮ ተመረቀ። እውነት እንዴ ደስ ይላል። ጎሽ ጎሽ ለመሆኑ ከየትና በምን እንደ ተመረቀው? ምን አሉትና ከት ብለው ስቀው ከጎጃም ከጎጃም ነው የተመረቀው በቀኔና በድጓ ብለው እንደገና እየሳቁ ጥለውት ሄዱ። ምዕራፍ 2 ብላቴናው። እስኪ ከልጅነት ጀምርልኝ ስለው ስለልጅነቴ ድሮ ነግሬህ የለ እንዴ? ለምን ዝም ብለህ ታደክመኛለህ? ታሪኬን ልሸጠው ነው እንዴ? በማለት ከቀላለደ በኋላ እትብቱ የት እንደተቀበረ ጀምሮ ያለውን ግለ ታሪኩን ባጭሩ እንደሚከተለው አጫወተኝ። የተወለድኩት አዲስ አበባ ፒያሳ አካባቢ ነው። እትብቴን የተቀበረው ቸርችል ጎዳና ወደ ካቴድራል ትምህርት ቤት የሚወስደው የትራፊክ መብራት ጋ ነው። ከባንኮ ዲ ሮማ ፎቅ እስከ ሞካ ሐረር ካፌ ከላይ ደግሞ አሮጌው ፖስታ ቤት መታጠፊያ ድረስ ያለው ሰፊ አስፋልት ላይ የነበረ ትልቅ ግቢ ውስጥ ነው የተወለድኩት። ያ ግቢ እናቴን ያሳደጓት ያክስቷ የወይዘሮ ተሰሚያለሽና የባለቤታቸው የደጃዝማች ደምሴ ነው። ስለዚህ የኔም ወላጆች መኖሪያ ቤት እዚያው ግቢ ውስጥ ነበር። ለምንድነው ትንሳኤ ብለው ስም ያወጡልህ? የፋሲካ ዕለት ስለተወለድኩ ነዋ። ያውም በዘጠኝ ሰዓት ክርስቶስ ሞትን አሸንፎና መቃብር ፈንቅሎ ሲነሳ። እንደ ክርስቶስ ሳይሆን እንደ ሰው እንዴት መቃብር ፈንቅዬ እንደወጣው በኋላ ነግራለሁ። እሺ ሌላ ወሬ አታውራ። አካባቢው ያን ጊዜ ምን እንደሚመስል ንገረኝ። ምን ነው ችግር አለ? የተወለድኩበት ቀን ቀናት ፊቴ ጨረብ መሰለኝ። እዚያው ግቢ አስፋልቱን ተሻግሮ ደጃዝማች ክፍሌ እርገቱ የሚባሉ የጃንሆይ ከፍተኛ ባለስልጣን ግቢ ነበር። እነዚያ ሁለቱ ባለ ግርማ ሞገስ ግቢዎች የአካባቢው ልዩ መለያዎች ነበሩ። ኋላ ላይ እነዚህ ሁለት ቤቶችና ሌሎችም እስከ አጼ ቴዎድሮስ መታሰቢያ ሐውልት ድረስ ያሉት ፈርሰው ነው ሰፊው አስፋልት የተሰራው። አግድሙሽ ያለው የካቴድራል አስፋልት መንገድ አሁን እናት ህንጻ ከሚባለው ፎቅ ጀመረ እስከ ሶማሌ ተራ አደባባይ ድረስ ያለው ዋናው ጎዳና ነው። ግራና ቀኝ ያሉት ቤቶች በሙሉ በጥርብ ድንጋይ የተሰሩ መኖሪያዎችና ሱቆች ነበሩ። አካባቢው ከሞላ ጎደል ጸጥ ያለና በወቅቱ ላይን የሚስብ ነበር። አሁን ድረስ ያለው ሞካ ሐረር ካፌ አጠገብ ካዛሌ የሚባል ዳቦ ቤት ነበር። ንሸዋ ዳቦ ሳይከፈቱ በፊት አዲስ አበባ ከተማ ውስጥ ያለው ዳቦ ቤት እሱ ነበር። በአምስት ሳንቲም ሁለት ጥምዝ ዳቦ ከሚሸጠው በተጨማሪ በቅርጽም በክብደትም የተለያዩ የዳቦ አይነቶች ይሸጡበት ነበር። በዚያ የካቴድራል መንገድ ውሽልሽል ቤቶች አልነበሩም። በነገራችን ላይ ይሄ የምትለው አስፋልት ያን ጊዜ መኖሪያ ከሆነ ወደ ፒያሳ የሚያወጣው የትኛው መንገድ ነው? ፒያሳ ለመሄድ በሰይጣን ቤት አድርገህ በአንበሳ ፋርማሲ በኩል ነው የምታልፈው። ከዚያ አሁንም ያሉት ሶስቱ አማራጭ መንገዶች አሉ። በቀጥታ በማህሙድ ሙዚቃ ቤት የምታደርስህ አስፋልት አንደኛዋ ናት። ሁለተኛዋ ደግሞ ከባንኮ ዲ ሮማ ፎቅ አጠገብ ያለችው ጠባብ የአስፋልት መንገድ ነች። ሶስተኛዋ አሁን እናት ፎቅ የሚባለው መታጠፊያ ጋር ያለችው መንገድ ነች። እነዚህ ሶስት መንገዶች ናቸው መሃል ፒያሳ የሚያደርሱት። እነዚያ መንገዶች ግራና ቀኝ ያሉት ቤቶች አብዛኞቹ የህንዶች መኖሪያ ነበሩ። በሶስቱም አቅጣጫ የሚገኙት የእንጨት ፎቅ ቤቶች መቼ እንደተሰሩ ባላውቅም በወቅቱ በጣም የሚያምሩ የመኖሪያ ቤቶች ነበሩ። እስካውን ድረስ አከባቢው አልተቀየረም። ይህ አከባቢ ባለበት ሁኔታ ቢታደስ ቤቶቹና አከባቢው ለቅርስነት የሚያንሱ አይመስለኝም። ለከነ እሺ የፒያሳው አራዳ ቀጥል በነገራችን ላይ መረጃ አምጣ እንደስለኝ እንጂ የፒያሳ መሃል የሚባለው ይኸው የባንኮ ዲ ሮማ አከባቢ ነበር። መረጃ ከሌለ እዚ ላይ ታቆማለህ። ማስረጃ ያለህን ብቻ ንገረኝ ስለው በሳቅ ፈረሰ። እኔስ ለፒያሳ ላስቆመኩምህ ነበር በሊብቃይ ስለወላጆቼ ልንገርህ ብሎ ጨዋታውን ቀጠለ። የአባቴ ታሪክ አንድ ጥሩ መጽሐፍ ይወጣዋል ብዬ የለ አንዳንዴ ስለሱ ጻፍጻፍ ይለኛል። የሚገርም ሰው ነው። የመጀመሪያው ትዳሩ ከእናቴ ጋር ነበር። ሶስት ወልዷል። ሆኖም ከዚያ በፊት ወጣት እያለ የወለደው አንድ ልጅ ነበረው። ከእናቴ ጋር ከተለያዩ በኋላም ልጆች ወልዷል። በአጠቃላይ አንድ ደርዘን ልጆች አሉት። ከአንዷ እህታችን በስተቀር ሁላችንም በሕይወት አለን። አባቴ እንዳሁን ልጆች በጣም ፈጣን ነው። ለምሳሌ የሚኖርበት ቤት ካልተስማማው የራሱን ቤት ቢሆን ለመቀየር አያቅማማም። መጀመሪያ ቸርችል ጎዳና ፒያሳ ነበር። በኋላ የመርካቶ ኳስ ሜዳ፣ ቀጥሎ አሁን አፍሪካ ህብረት ጽሕፈት ቤት ከሚገኝበት አካባቢ ቆይቶ ኮፋ ሰፈር ሁሉ ኖረናል። ከአማርኛ በተጨማሪ ትግርኛ፣ ጣሊያንኛና አረብኛ ይችላል። እንዲያውም ጉራጌኛና ኦሮምኛም እየተንገዳገደ ይናገር ነበር። እንስሳትም ይወድ ነበር። በአንድ ወቅት ጦጣ፣ ኤሊና ጅግራ ግቢያችን ውስጥ ነበር። ለማርባት ግን አልነበረም። ተንከባከብ እያለ አሳሬን ያሳየኝ ነበር። መተዳደሪያውም የተለያየ ነበር። ስራ ካልተስማማው ካላዋጣው ቶሎ ይቀይራል። የተግባረ ዕድ ሙያ ስለተማረ በኤሌክትሪክ፣ በስልክ፣ በመኪና ጥገና፣ በቧንቧና በእንጨት ስራ በሚገባ የተካነ ነበር። መጀመሪያ ማዘጋጃ ቤት ተቀጥሮ የመንግስት ሰራተኛ ነበር። በኋላም አሮኬ መኪና ገዝቶ እየጠገነ አትርፎ ይሸጥ ነበር። ግሮሰሪም ነበረው። ከክፍለ ሀገር ከሰል በብዛት እያስመጣ አከፋፋይም ነበር። ከአብዮቱ በፊት በእርሻ መስክ ኢንቨስተር ሆነ። አብዮት ሲመጣ ጋሻ መሬቱን፣ ትራክተሩንና መጋዘኑን በሙሉ ተወረሰ። የወቅቱ ሀብታሞች በንዴት አንጀታቸው እያረረ ሲሞቱ እሱ ቴፍ ወይ ፍንክች ያባቢለዋ ልጅ አዲስ አበባ ተመልሶ 300 ብር ባልሞላ ደሞዝ እርዳታ ማስተባበሪያ ኮሚሽን በሹፌርነት ተቀጠረ። ከአራት ዓመት በኋላ ወደ ባሌ ክፍለ ሀገር በከባድ መኪና ለድርቅ ተጎጂዎች እህል ጭኖ ሲሄድ ሽፍቶች ሊዘርፉ አስቆሙት። ረዳቱ ጋሼ ያምልጡ ወይም እጆን ይስጡ እያለው ሲያመልጥ፣ እሱ ግን የመንግስት ንብረት አላዘርፍም ብሎ ሲታኮስ አንዱን ጥሎ ሌሎቹ ገደሉት። አባቴ አራት ነገር ይጠላ ነበር፤ ፍርሃት፣ ውሸት፣ ሌብነትና ድህነት። ለአባቴ ይኸው ይበቃሃል። ነፍስህን ይማረው ጀግናው አባቴ። ከዚህ በፊት ያሳየኝን ፎቶ ጨምሮ ሌሎችም የድሮ የአባቱን ፎቶግራፎች አሳየኝ። ጠይም፣ በጣም መልከ መልካም ሲሆኑ ባለባበስም ዘናጭ ናቸው። ከፎቶግራፋቸው ይልቅ ታሪካቸውን ትንሽ ቢጨምርልኝ ደስ ይለኝ ነበር። አልፎ አልፎ አነሳልሃለሁ፣ አሁን ስለ እናቴ ልንገርህ አለኝ። ሁለት ዓመት አካባቢ ያለው ነው እናትና አባቴ የተፋቱት። ከእናቴ ጋር ሶስተኛ ክፍል እስክጨርስ አብሬ ኖሬያለሁ። ከዚያ በኋላ ሁለተኛ ደረጃ ትምህርት ቤት እስክገባ ድረስ ከአባቴ ጋር አደኩ። አባቴ ለእርሻ ስራ ክፍለ ሀገር ሲሄድ ቀሪውን የወጣትነት ጊዜን እንደገና ከእናቴ ጋር ኖርኩ። እናቴ እንደ ብዙ የኢትዮጵያ እናቶች ነች። ሆኖም ፊደል ቆጥራለች፣ እስከ ስድስተኛ ክፍል የእንግዲህ በሷ ዘመን ሙር ያደርጋታል ማለት ነው። በመንግስት መስሪያ ቤት ታይፒስት ነበረች። አሁን ጸሐፊ ነው የሚባሉት። በአንድ ወቅት ወደ ሲክ ፍላገር ተቀይራ አገር አስተዳደር ውስጥ የሥራ አስኪያጅ ጸሐፊም ነበረች። ግድግዳ ላይ የተሰቀለውን ትልቅ ፎቶግራፍ በጣቱ ጠቆመኝ። እናቱ ቀይ ናቸው፣ ጸጉራቸውም ተተኩሰዋል፣ አንገቱ ክብ የሆነ ሹራብ ለብሰዋል። እርጉዝ መሆናቸው ያስታውቃል። ትንሣኤ እንዳለኝ ከሆነ ፎቶውን የተነሱት እሱን አርግዘው ነው። ታሪኩን ቀጠለ። በእኔ እይታ እናቴ ሁለት መለያዎች ነበሯት፣ ተጫዋችና ደግነት። ከልቧ ተጫዋች ነች። ካስፈለገም በሚያስቅ ሁኔታ ሰው ትተርባለች። ደግነቱ በራሷም ትቀልዳለች። ከአማርኛ በተጨማሪ ኦሮምኛ በደንብ ትናገራለች። እንዲያውም መተረት ስትፈልግ ኦሮምኛ ይቀናታል። እስቲ በእግዚአብሔር ከዚህ በፊት ከነገርከኝ ሌላ ስለ እሳቸው አንድ ትዝ የሚልህን አስቂ ነገር አጫውተኝ። አንድ ጊዜ ውይይት ታክሲ ውስጥ ሆነን ከፊት ለፊታችን የተቀመጡ አንድ ጠና ያሉ ሰው አትኩረው ያዩታል። ምናልባት ድሮ የሚያውቋት መስሏቸው ይሆናል። እየደጋገሙ እንደሚያዩት እሷም አውቃለች። በመጨረሻ ሰውየውን ታይና ወደ እኔ ትዞራለች። አሁንም ሰውየውን አየት ታርጋ ወደ እኔ ሐሳቧ ገብቶኛል። ታያቸዋለህ ሰውየውን ምን ነካቸው ለማለት ነው። አስተያየቷና ሁኔታዋ የሚያስቅ ነበር። አንድ ነገር ልትናገር እንደምትችል ጠብቄ ስለነበር ፊቴን ወደ ኋላ ዙሬ ለመሳቅ ተዘጋጀው። ድንገት ሰውየው ሳያስቡት እንተዋወቃለን አለቻቸው። ሰውየው በጣም ደንግጠው አይመስለኝም አሉ። አትኩረው ሲያዩኝ እኮ ነው፣ ካልተዋወቅን ታዲያ ምኑን ያዩኛል ብላ ሽብሽብ ያለውን የጉንጯንና የአንገቷን ቆዳ እየጎተተች ይሄ ምኑ ይታያል፣ እንደገና እየጎተተች ይሄ ምኑ ይታያል። ከት ብዬ እየሳቅሁ በቃሽ እማዬ በቃሽ በቃሽ ብላት ልሰማ ነው ይሄ ምኑ ይታያል እያለች ቆዳዋን ስትጎትት እንደገና ስትጎትት ስትጎትት ታክሲ ውስጥ ያለው ሰው በሳቅ አለቀ። ከቅቤ ጋር የተያያዘ የሆነ ነገር ያወራኸኝ እስቲ ድገምልኝ። እሱ እንኳ ከደግነቷ ጋር የሚያያዝ ነው። ደግነቷ ገደብ የለውም፣ እንደ ብዙ የድሮ እናቶች ማለት ነው። ካሁን እናቶች ጋር ደግሞ እንዳታጣላኝ፣ እነሱም ደግ ናቸው። በምንም አይነት እቤት የመጣ ሰው እህል ሳይቀምስ አይወጣም። ሁለት ጊዜ የቤት ሰራተኞች ማባረሯ ትዝ ይለኛል። እሷ በሌለችበት ለመጡ እንግዶች ቡና ሳያፈሉላቸው በደረቁ ስለሸኟቸው ብቻ። ከዚህ ጋር በተያያዘ ሚሊዮንን ያጎቴ ልጅ ታውቃት የለ? እናቴ የሰራችውን ነግራኛለች። አንድ ቀን እንጀራ በሌለበት ሚሊ ድንገት እቤት መጣችባት። እናቴ የምትሆነውን አጣች። ብረት ድስቶቿን ስትከፋፍት አንዱ ውስጥ ንፍሮ አገኘች። ደረቅ ንፍሮ ብቻ መሆኑን ደግሞ አስጨነቃት መሰለኝ። ትንሽ አሰብ አደረገችና ንፍሮውን በቅቤ ለውሳ ከማንኪያ ጋር ሰጠቻት። እንጀራ ተጋግሮ እስኪደርስ ብይ ይጣፍጣል እያለች አበላቻት። ንፍሮ በቅቤ ልክ ናቸው፣ ዋናው መጣፈጡ ነው። ታዲያስ ምግብ ምንም አይነት ቀመር የለውም። ምግብ ቤቶች ሰውን እንዴት አድርገው እንደሚጫወቱበት ይገርመኛል። ሃምበርገር ይሉና ስጋውን በስስ ሰላጣ ሸፍነው ሌላ ስም ይሰጡታል። ቃሪያ ካለበት ደግሞ ስሙ ሌላ ነው። ቲማቲሙን በቁሙ ይቆርጡና የጣሊያንኛ ስም ይሰጡታል። በጎኑ ከቆረጡት የእንግሊዝኛ ስም ይሰጡታል። ኮሚኮች ናቸው። እናቴ ድሮ ነው የነካቸው። እማዬ የታመመን ስትጠይቅ የተፈጠረችው ለዚያ ብቻ እስኪመስል ድረስ ነው። እስካሁን ይገርመኛል። ወሬኛ ሰው አትወድም። እንዲህ ሆነ እንዲያ ሆነ እያልን የሰማነውንም ያልሰማነውንም ስናወራ ሾካካ ማለት ይቀናታል። ጭናችን ስር ገብታ በቁንጥጫ ሂሳባችንን ትሰጠናለች። አቤት ቁንጥጫዋ ሲያም ለሷ ማሳበቅ ከክፋትም የከፋ መጥፎ ጸባይ ነው። የእናቴ የተከለከሉ ህጎች ብዙ ነበሩ። ስስት፣ ሰው ሲበላ ማፍጠጥ፣ መቀላወጥ፣ በሁለት ጉንጭ መብላት፣ ከመጠን በላይ መጉረስ፣ ከልጆች ጋር መደባደብ፣ ለትልቅ ሰው አለመነሳት፣ በአንድ እጅ ሰው መጨበጥ፣ ጎረቤት መልእክት ሲልከን አልላክም ማለት። አቤት የህጓ ብዛት! ነፍስሽን በገነት እናቴ ወዴ። ከእንጀራ እናት ጋር ኖረሃል አይደል? ተሳሳትኩ? በነገራችን ላይ እንጀራ እናት የሚባለውን ቃል አልወደውም። የአባት ሚስቶች ክፉ ናቸው ይባላል። ለእኔ ግን በፍጹም አልነበሩም። የእነሱን ክፋት የማውቀው በተረት ተረትና በልቦለድ መጽሐፍት ነው። እህል መበደል ብሎ ነገር የሚታሰብ አይደለም። ከልጆቻቸው ለይተው በፍጹም አያዩኝም። እንደ ማንኛውም ልጅ አጠፋለሁ። እንደ ልጆቻቸው ይገስጹኛል፣ ኩርኩም ቢጤም ያቀምሱኛል፣ ለአባትህ እናገራለሁ ብለው ያስፈራሩኛል እንጂ የተለየ ነገር አርገውኝ አያውቁም። አሁንም ድረስ በጣም ቅርብ ነን፣ ይወዱኛል። እድል ይመስለኛል። ያን ያህል ጥሩ ልጅ ሆኛ አይደለም። የዋህነት፣ ጅልነት፣ ጥፋት፣ ከፍ ሲልም ተንኮል እንደ ብዙ ልጆች የኔም መገለጫዎች ነበሩ። የእንጀራ እናት ስም ሲነሳ የሚያንገፈግፋቸው ብዙ ሰዎች አሉ። እውነትም እድለኛ ስለሆንክ እንጂ አንተማ ልብ አውልቅ ነህ፣ አውቃለሁ። ለማንኛውም ስለ ልጅነትህ ቀጥል ስለው ከት ብሎ ሳቀና ታሪኩን ቀጠለ። ስለ ልጅነቴ የማስታውሰው የተወሰኑ ነገሮችን ነው። እንደ ማንኛውም የከተማ ልጆች ነው ያደግኩት። የተለየ አስተዳደግ የለኝም። የልጆች የሚባሉትን አመት በዓሎች እንደ ዘመኔ ልጆች ተደስቼባቸው ነው ያሳለፍኩት። በተለያየ ሰፈር ከተለያዩ የኔ ቢጤ ውሪዎች ጋር አጣጥሚያቸዋለሁ። ቅዱስ ዮሴፍ ቤተክርስቲያን ጀርባ ወንዝ ውስጥ ተንቦጫርቄያለሁ። እዚያው አካባቢ አጋምና ቀጋ ሆዴ እስኪቆዘር በልቻለሁ። ከሜክሲኮ ወደ አሁኑ አፍሪካ ህብረት ጽህፈት ቤት በሚወስደው አስፋልት ላይ ቁልቁለቱን ብስክሌት ነዳ ነበር። ያውም ሁለት እግሬን መሪ ላይ ተቀዬ እርግቦን ፊት አጥምጄ አሳድጌያለሁ። ጎፋ ሰፈር ጫካ ሄጄ የችቦ ጭራሮ ለቅሜያለሁ። ከጓደኞቼ ጋር እንጦጦ ተራራ ላይ ወጥቼ ተንሸራሽሬያለሁ። ቡሄን ከሰፈር ልጆች ጋር ጨፍሬበታለሁ። አዲስ ዓመት የእንቁጣጣሽ አበባ ሰጥቻለሁ። አበባ የምሰጠው ግን ከሰፈር ልጆች ጋር አልነበረም፣ ከአክስቴ ልጅ ከሰይፈ ጋር ነው። የምንሄደው በጣም ቅርብ ዘመዶቻችን ቤት ብቻ ነው። ኑሯቸው ደህና የሚባሉት ዘንድ ከሄድን ደግሞ አንድ ብር ነበር የሚሰጡን። ከብዙ ልጆች በበለጠ ገንዘብ ይኖረን ነበር። በእንቁጣጣሽ የቀድሞ የአዲስ አበባ ወህኒ ቤት ጀርባ ከአባቴ ጋር ኖሬያለሁ። እስረኞች የአትክልት መደብ ሲደለድሉ፣ ሲቆፍሩና ሲያርሙ በሽቦ አጥር ውስጥ እናያቸዋለን። አንዳንዴ እስረኞች ወደ አጥሩ ጠጋ ብለው ሲጋራ እንድንገዛላቸው ይጠይቁናል። የጥበቃ ማማ ላይ ሆነው የሚቆጣጠሩት የወህኒ ዘቦች ትኩረት ወደ ሌላ አቅጣጫ መሆኑን ሲያረጋግጡ ሕፃን ለሆነው ልጆች ሳንቲም ይወረውሩና የሚፈልጉትን ነገር እንድንገዛላቸው ይልኩናል። ኳስ እየተጫወት ሆን ብለን ወደ አጥሩ እንጠጋለን። ከዚያም ኳሱን የምናነሳ መስለን የሽቦ አጥር ስር የገዛነውን ሲጋራ እናስቀምጥላቸዋለን። ስለ እስር ቤቱ ጥያቄ ነበረኝ፣ ግን ቀጥል እንዳላቋርጥህ። ጥያቄዎችህ ሁሉም አይረቡ ናቸው። አስተማሪ ነኝ ትላለህ፣ ግን ጥያቄ መጠየቅ አትችልም። ይልቅ መርካቶ ኳስ ሜዳ ሰፈር እያለን እንዴት እንደ ተጃጃል ላውራህ። እኔ እህቴ ስንዱና ወንድሜ ሰለሞን ከግቢያችን ውጭ በራፍ ላይ እየተጫወቱ ሳለ አንድ የማናውቀው ጸጉረ ለጥ ሰው መጣ። በሩጫ ለሚቀድም ልጅ ከረሜላ ሸልማለሁ አለን። ከዚያም ራቅ ያለ ግቢ እያሳየን አጥሩን ነክተን መመለስ እንዳለብን ነገረን። እንደ ወፍ በረን ተመለስ። ማን እንዳሸነፈ ትዝ አይለኝም፣ እኔ ግን አልነበርኩም። በተገባልን ቃል መሰረት የከረሜላው ሽልማት ስነ ስርዓት ተፈጸመ። ትንሽ ቆይቶ ለሁለተኛ ሩጫ ለሌላ ከረሜላ ተዘጋጁ ግን እንዳበበ ቢቂላ በባዶ እግራችሁ ነው የምትሮጡት አለን አቤት ደስታችን አንድ ሁለት ሶስት በረርን አጥሩን ነክተን ዞረን ስንመለስ ሰውየው የለም በመገረምም በመደንገጥም ቤታችን አካባቢ ፈለግነው ሰውየውም ጫማችንም የሉም ይሄድበታል ብለን በገመትነው አቅጣጫ ሮጥን ፈለግነው የለም ሳቤት ፍጥነቱ ወዴት ሄዶ ተሰወረ ከየድሮ አራዳ በእርግጥም ጫማችን ለመስረቅ ያጓጓል ያን ጊዜ ውድ የሚባል የሰንደል ቆዳ ጫማ ነበር እስካሁን ሞቶ ሲወል ገብቶ ይሆናል ሌባ በሳት ፍርስ ብዬ ከዚህ በፊት የነገረኝን የፓስቴ ቤት ታሪክ እንዲደግምልኝ ለመንኩት አልደግምም ብሎ ችክ ቢልም እኔም ችክ አልኩ መርካቶ አውቶቡስ ተራ አካባቢ የአባቴ ግሮሰሪ ነበር መርካቶና አካባቢው ፓስቴ ቤት እንደ ልብ ነው ረክ ብለን ሄደን ወንዝ ውስጥ ተንፖጭ አርቀን ከመጣን ፊታችን ነጭ ይሆናል ታዲያ ሻይ ቤት ገብተን ፓስቴ እናዛለን ብትበላውም ባትበላውም አራት ፓስቴ ነው የሚያመጡልህ አንድ ወይም ሁለቱን በልተን የቀረውን በእጃችን አሽተን እንመልሳለን በዛይት በራሰው መዳፋችን ፊታችንን እናብሰዋለን አሸቦ የመሰለው ፊታችን እያብረቀረቀ እቤት እንገባለን አንዳንዴ ተንኮለኛ ደግሞ በፓስቴው በራሱ ፊቱን የሚፈትግ አይጠፋም አንተ አርጋ አታውቅም ምን ለማለት ነው አላውቅም እንደዚያ ባድርግማ ኖሮ ፊቴ የተጫጫረ ይሆን ነበር የድሮ ፓስቴ እንዳሁኑ በቀላሉ የምታጨማድደው እኮ አይደለም ዝርግ ፓስቴ ከሆነ በጥፊ ሁሉ ልትማታበት ትችላለህ ክቡ ደግሞ ሳይፈነክት አይቀርም ቀልድህን ተውና ወደ ቁም ነገሩ ግባ ምን ቀልድ ነው እውነቴን ነው አንዳንዴ ደግሞ ተመላሽ የሚሆነውን ክብ ፓስቴ ትንሽ ቀዳዳ እንበሳና ሚጢጢ ቡጥ ከውስጡ እናወጣና እንበላለን ያኔ ታዲያ ባለ ፓስቴዎቹ ካዩን ጉዳችን ነው የሚፈላው ክፈል ይሉሃል የለኝም ካልክ ኪስህን ፈትሸው ካጡ በቀበቶ ማድቤት አስገብተው ገርፈው ያባርረዋል አንድ ጊዜ የአባቴ ሚስት ልጅ ከእኔ በእድሜ የሚበልጥ ተመሳሳይ ተንኮል አሰርቶኝ እኔ እጅ ከፍንጅ ስያዝ እሱ አመለጠ ለሁለት ይዘው ሊጥ የሚቦካበት ቆሻሻ ማድቤት አስገብተው በሆድ ያስተኝተው በቀበቶ ገረፉኝ የአባቴን ስም እየጠቀሱ አሁን እሳቸው አንተን ይውለዱ ሁለተኛ ይለምድሃል እያሉ መቀመጫዬን አነደዱት መሬት ላይ ስንደባለድ ፊቴና መላው አካላቴ በዱቄትና በሊጥ ተጨማለቀ አባባ በአላህ እያልኩ ስለምናቸው ቶሎ ለቀቁኝ ከያዙት ሰዎች አንደኛው ፊቱን ታጥቦ ይሄድ ሲል ሌላኛው እዚያው ቤቱ ይታጠብ ሲባባሉ ስለሰማው ሻይ ቤቱ ከመውጣቴ በፊት በመደርደሪያ መስታወት ፊቴን ገልመጥ ብዬ አየሁት ያ የልጅነት ፊቴ በሊጥና በዱቄት ተመርጎ እኔን አልመስልህ አለኝ የሆነ ነጭ ጭራቅ ነበር የምመስለው ነጭ ጭራቅ መቼም ይኖራል አይደል እንጃልህ እኔ ጭራቅ አይቼ አላውቅም ይልቀጠል ከሻይ ቤት እንደወጣው መጀመሪያ ያገኘኋት መንገደኛ ሴት ደንግጣ በስመ አብ ወልድ እያለች መንገድ ለቃ ሸሸችኝ ሌላ መንገደኛ አቡዙ ቢላሂ ብሎ ተፈናጠረ ሳይሆን ዘለለ ማለት ይቀላል ሌሎች መንገደኞችም ከሰማይ የወረድ ከሊጥ የተሰራው ሕፃን መስያቸው እንዲሁ ይሸሹኝ ጀመር እኔም ጭራሽ ግራ ተጋብቼ ወደፊት ሮጣለሁ ሰው ይሸሸኛል እኔ ሮጣለሁ ሰው ይሸሸኛል ደግነቱ ቤታችን ከሁለት መቶ ሜትር በላይ አይርቅም ያ ተንኮለኛ በር ላይ ይጠብቀኝ ነበር ሲያይኝ እሱም ደንግጦ ሊሮጥ ነበር ቧንቧ ስር አርጎ ጸጉሬን ፊቴን እጄንና እግሬን አጥቦ ልብስ ቀየረልኝ ከዚያ ቀን በኋላ እርም ፓስቴ ብዬ ለብዙ ዓመት ሳልበላ ቆይቻለሁ አሁንም ድረስ ለፓስቴ ፍቅር የለኝም። ሳቄን እንደጨረስኩ በቃ በእናተ ብዙ አስለፈለፍከኝ ሲለኝ የሄደቱን ቃለ መጠይቅ አበቃን። ለላ ፕሮግራማችን በዚሁ ይተናቀቃል።
Yeah.